ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ግንቦት 15 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ ወቅታዊ አተታዎችን በድጋሚ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
ከጎንደር ዩኒቨርሲቲ በግፍ የተባረሩት የኢንተርን ወይም የድረ ምረቃ ሐኪሞች በከፊል እንዲሁም የጎንደር ዩኒቨርሲቲ ተመራቂ ሐኪሞች ሙሉ በሙሉ ወደ የቤተሰቦቻቸው ተመለሱ መሆናቸው ታውቋል። ሐኪሞቹ ዩኒቨርሲቲ ቅጥር ግቢውን ለቀው ወደ ቤታቸው የተመለሱት የዩኒቨርሲቲው አስተዳደር በቅርብ ባስተላለፈው ውሳኔ ሐኪሞቹ የጀመሩትን የሥራ ማቆም አድማ ትተው ወደ ሥራ ካልተመለሱ ለአንድ ዓመት እንዲታገዱ በመግለጹና ይህንን ውሳኔ በማጽናቱ ነው ተብሏል። በሐኪሞቹ ላይ ዩኒቨርሲቲው የወሰደውን የአንድ ዓመት ቅጣት በመቃወም በየቦታው የሚደረጉት የሕክምና ባለሙያዎች አድማ የቀጠለ መሆኑ ሲታወቅ፣ ሁሉም ጥያቄያቸው እስኪመለስ ድረስ የጀመሩትን ትግል እስከ መጨረሻው የሚቀጥሉ መሆናቸውን ገልጸዋል። የአማራ ወጣቶች ማህበርና በሸዋ የአማራ ተወላጆች ህብረት በጥምረት ያዘጋጁት ሰልፍ ሐሙስ ግንቦት 15 ቀን በደብረ ብርሃን ከተማ ተካሂዷል። ሰልፈኞቹ በአገሪቱ ውስጥ በተለያዩ ቦታዎች የተከሰቱትን መፈናቅልና ግድያን ያወገዙ ሲሆን ማንነትን መሰረት ያደረገ ጥቃት በአስቸኳይ እንዲቆም ጠይቀዋል። በአገሪቱ ውስጥ ፍትሃዊ የሀብት ክፍፍል እንዲኖር ከማንነት ጥያቄ በተያያዘ የተያዙት የደራ አስመላሽ ኮሚቴ አባላት በአስቸኳይ እንዲለቀቁ እንዲሁም የፌዴራልና የክልል አስተዳደሮች ለችግሮች አፋጣኝ መፍትሄዎች እንዲሰጡ የሚሉት ጥያቄዎች በሰልፉ ላይ ከተነሱት መካከል ጥቂቶቹ ነበሩ። ሹሞቹ የአማራውን ወጣት ለመበታተን በሚስጥር ቀለውተው ይህንንም በስራ ላይ ለማዋል ኃላፊ የሚሆኑ ሰዎችንም መበደባቸውን ከታማኝ ምንጮች ከተገኘ መረጃ መረዳት ተችሏል። ይህ እቅዳቸው ከሳውዲ አረቢያ የተባበሩት ኤሚሬትስና ኩዌት መንግስታት ጋር በመስማማት ብዙ ሺህ ወጣቶችን ወደ እነዚህ ሀገሮች በስራ ሰበብ መላክ ነው። ወደ አረብ ሀገሮች የሚላኩት ወጣቶች ከአማራው ብሔር የመጡ እንደሚሆኑ መወሰኑም የቅዱን ጸረ አማራ ይዘት ግልጽ አድርጎታል ተብሏል። የዚህ ዘረኛ አገዛዝ ጸረ ህዝብ ሲያና ስራ ግልጽ ሆኖ ሳለ ምትሃት ለውጥ እየታያቸው ለውጡና ሹሞችን እንደግፋለን የሚሉ ክፍሎች በሀገርና ህዝብ ላይ ክህደት በመፈጸም ላይ ናቸው ተብሏል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በዘረኛው ታከለ ኡማ የሚመራው የአዲስ አበባ ከተማ አስተዳደር በከተማዋ ውስጥ በህገ ወጥ መንገድ ተሰርቷል ያላቸውን በርካታ የነዋሪዎች ቤቶች እንደሚያፈርስ ገለጸ። የከተማዋ አስተዳደር ባሰራጨው ማስጠንቀቂያ ነዋሪዎቹ በሁለት ሳምንት ጊዜ ውስጥ ካለቀቁ ቤታቸውን የሚያፈርስ መሆኑን አስታውቋል። ተሰርቷል የተባሉት ቤቶች በቦሌ፣ በአቃቂ ቃሊቲ፣ በንፋስ ስልክ፣ በጉለሌና በየካ ክፍለ ከተማዎች የሚገኙ ናቸው ተብሏል። አስተዳደሩ አሁን ህገወጥ ናቸው የሚላቸው ቦታዎች ቀድሞ በባለስልጣኖች የተቸበቸቡ ሳይሆኑ አይቀሩም የሚሉ ክፍሎች አሁንም ይህ እርምጃ የሚወሰደው የሹሞቹን ባለሟሎች ለመጥቀም ሳይሆን አይቀርም ይላሉ። በሁለት ሳምንት ጊዜ ውስጥ አማራጭ ቤቶችንም ለማግኘትም ሆነ እቃን ማጓጓዝ እንደማይቻል እየታወቀ በመጪው ክረምት ወቅት እንዲህ አይነት እርምጃ መውሰድ ዜጎችን ለጎዳና ተዳዳሪነት የሚዳርግ ኢሰብአዊ እርምጃ ነው ተብሏል። በአገር ውስጥ የመድኃኒት እጥረት እጅግ ጎልቶ በሚታይበት ሁኔታ ከውጭ ተገዝተው ወደ አገር የገቡ እስከ 400 ኮንቴነር የሚደርሱ መድኃኒቶች በሞጆ ደረቅ ወደብ ተከማችተው እንደሚገኙ ተነገረ። መድኃኒቶቹ በሞጆ ደረቅ ወደብ ላይ የተከማቹበት ምክንያት በጉምሩክ ስርዓት እንዲያልፉ በመደረጉና ስርጭታቸው በመጓተቱ ይሁን ንግድ ባንክ የሚያስፈልገው የውጭ ምንዛሬ ባለመክፈሉ ነው የተባለ ሲሆን አንዳንዶቹ ከአንድ አመት በላይ በመቆየታቸው የመፈወስ ኃይላቸው የመከነ ወይም የቀነሰ መሆኑን ይነገራል። አገሪቱ በገጠማት የውጭ ምንዛሬ እጥረት ምክንያት ከውጭ መድኃኒት ማስመጣት አስቸጋሪ ሆኖ መቆየቱ የሚታወቅ ሲሆን እንዲገቡ የተደረጉትም በተለያዩ ምክንያቶች በመጋዘን ተከማችተው የሚገኙበት ሁኔታ ተፈጥሯል ተብሏል። በገበያው ላይ በርካታ ተዋንያን መኖራቸውና እንዲሁም የስርጭት ስርዓቱ አለመስተካከሉና ፈጣን ባለመሆኑ ምክንያት በተለያዩ የጤና ጣቢያዎችና በከፍተኛ የጤና ተቋሞች ጭምር የመድኃኒት እጥረት መኖሩ የሚታይ ነው ተብሏል። በሌላ ዜና 400 ሚሊዮን ብር ወጪ የተደረገበት 190 ኩንታል ማዳበሪያ ከጥቅም ላይ ሳይውል ከአናት በላይ መጋዘን እንዲቀመጥ መደረጉ የግብርና ስራዎች ኮርፖሬሽን አስታውቋል። በግብርና ሚኒስቴር ትዕዛዝ በ2006 እና በ2001 ዓ.ም ፖታሽ፣ ዚንክ እና ቦሮን የተሰኙ ማዳበሪያዎችን ከውጭ አገሮች ለማስገባት 320 ሚሊዮን ብር የወጣ መሆኑንና እንዲሁም ከዚያ ወዲህ ለመጋዘን ኪራይ፣ ለኢንሹራንስ እና ለሌሎች ጉዳዮች እስካሁን ድረስ 400 ሚሊዮን ብር ወጪ መደረጉ የተገለጸ ይሁን እንጂ ምርቱ ጥቅም ላይ ያልዋለ መሆኑ ተነግሯል። የሱዳን የተቃውሞ እንቅስቃሴ መሪዎች ሐሙስ ግንቦት 15 ቀን በሰጡት መግለጫ በተለያዩ የሱዳን ከተሞች ህዝባዊ የተቃውሞ ሰልፎች እንዲደረጉ ጥሪ አስተላልፈዋል። ራሱን ወደ ስልጣን ካመጣው የወታደሩ ክፍል ጋር ሲካሄድ የነበረው ድርድር በወታደራዊ ባለስልጣኖች እምቢተኛነት መቋረጡ ይታወቃል። በቅርብ ከአንድ ሚሊዮን በላይ የሚሆኑ የሱዳን ዜጎች በካርቱም በወታደሩ ዋና ጽህፈት ቤት ፊት ለፊት ሰልፍ ለማድረግ መታቀዱን ላለፉት 9 ወራት ህዝባዊ የተቃውሞ እንቅስቃሴን የመራው የሱዳን ፕሮፌሽናል አሶሲዬሽን የሚባለው ድርጅት ተወካዮች አስታውቋል። ከዚህ በተጨማሪም በአገሪቱ በጠቅላላ የስራ ማቆምና የሙት ከተማ አድማዎችን ለማድረግ እየታቀደ መሆኑን የተቃውሞ የውስጥ ምንጮች ተናግረዋል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ አዘጋጀናችሁ ዜናዎች እነዚህን መስሎ ነበር። ከሌሎች ማህበረሰቦቻችን ጋር አብራችሁን ልትቆዩ በትህትና እንጋብዛለን።
የሰምለበስ ዘረኞች የሽንገላ ፖለቲካ ብለህ ያገራችን አዛውንት ፍየል ወዲህ
ከዝምዝም ወዲያ ያሉትም ይሰራል። ያገራችን ችግሮችና አንገብጋቢ ጥያቄዎች ወደ ጎን ተተው ወሳኝና የዛሬ ባልሆኑ ጉንጭ አልፋ ንግግሮችና የጅብ ጎፈሬ ተቀዶችና ስምሪቶች ያደናግሩናል። ወቅታዊ የሀገራችን ችግሮችን ህዝብ ያውቃቸዋል። አዲስ አበባን ፊንፊኔ ብሎ ማደስ አይደለም። ግብዞችና አህለብላቢዎችን ሰብስቦ ውይይትና ምርምር ብሎ የህዝብ መሳቂያ መሳለቂያ መሆንም አይደለም። የወያኔን የጎሳ ፌዴራሊዝም ማፍረስ እንጂ ይህን ፌዴራሊዝም ተብዬ ለመጠጋገን ምሁር ተብዬዎችን በሹሙ ዙሪያ ማወያየት በሚል ማላገጥም አይደለም። በህዝብ ላይ እየደረሰ ያለውን ፍጅት ማስቆም እንጂ ውሸት ሸምጣጭ ሴትን የሰላም ሚኒስቴር ብሎ ሾሞ በህዝብ ላይ ማሾፍም አይደለም። መሰረታዊ የህዝብ ጥያቄዎችን አፍኖ ባልሆኑ ስምሪቶች ላይ ህዝብን ማደንቆር ያምባገነኖች የተለመደ የሸፍጥ ዘዴና ጉዞ ነው። በሰሞኑ አንዲት አልተረም ያለች ከሃዲስ ሴትን አወያየ በሚል ሹሙ በተገኘበት ስለ ሰላም ስለ ፌዴራሊዝም ወዘተ ውይይት ተካሄደ የተባለው ምሳሌ ነው። ጥቅመቢስ ውይይት አገር አክሳሪ ስብሰባ አዲስ አበባን ፊንፊኔ ለማለትና በአንድ ብሔር ቁጥጥር ስር ለማስገባት የተሸረበውን ሴራ የተጀመረውን አስከፊ እንቅስቃሴ ያላየን ይመስል አዲስ አበባን እናጽዳና እናቆንጅ ብሎ መወራጨት ሌላ ማደናገሪያ ነው። የጤና ባለሙያዎችና መምህራን ተገቢ የመፍት ጥያቄ ሲያሰሙ እምዬ ቅሌት አልሰለቸው ያለው ሹም ፍየል ምላሱን ያንጣጣባቸው ራሱ ሌላ ምሳሌ ነው። ቆሻሻ ስርዓት ባለበት ከተማ አይጸዳም አይቆነጅም። መብራት በፈረቃ ንጹህ ውሃ የቁም ህልም በሆነበት የምን የከተማ ውበትና ቁንጅና? ያው በግድቡ እንደታዘብነው የህዝብን መዋጮና ገንዘብ ለመብላት እንጂ። ህዝብ የጠየቀው የወያኔ ኢህአዴግን መወገድ ነው፣ መታደስ መጠገን አይደለም። ሹሞቹ ይህን የህዝብ ጥያቄ አይሆንም ብለው በአሉታዊ መልሰው ስርዓቱን ለማስቀጠል እስከወሰኑ ድረስ ሌላው ሁሉ ከንቱና ሽንገላ ነው። ዋናው ምላሽ ጠያቂው ጉዳይ ተክዶ ባለበት ቅርንጫፍ ቆረጣው ጠማማውን ዛፍ አያቀናውም። ሹሞቹ ለአገር የማይበጁ ባንዳዎችና ዘረኞችን በዙሪያቸው ኮልኩለዋል፣ ጫማ ስመው አሰልፈዋል፣ አረመኔዎችን አሰማርተዋል ብንልም ስህተት አይሆንም። ተባባሪና ጠንሳሽ ሆነው የአገራችንን ገንዘብና ንብረት አዘርፈዋል። በአንድ በኩል የሙስና ክስ ብለው የተወሰነ ጀነራል ሲያስሩ፣ በሌላ በኩል ወደ 20 የሚጠጉ ባንኮችን እያዘረፉ ዘራፊነን ያሉትን የክብር እንግዳ ብለው ተንከባክበው ይዘዋል። ይዘትና አካሄዳቸውን የሚቃወሙትን እንደ ኢህአፓ ያሉትን አገር ወዳድ ኃይሎች አግለው ቁጤን እንደ ሻይ እንዲሉ ከሃዲዎችን በድርጅቱ ስም ሊጠቀሙባቸው ቅጥረኞችን ከፍለውና ደግፈው አሰማርተዋል። ህዝብ በዚህና መሰል እርምጃዎች ሊደናገር የሚጠበቅ አይደለም። ስንቴ ይታለላል? ስንቴስ እያወናበዱ የጭቆና ቀንበርን ይጭኑበታል? በወያኔ ኢህአዴግ ስር ምርጫን ህዝብ እምቢኝ ካለ 28 ዓመታት አልፈዋል። ምርጫ በሚሉት በሹሞቹ ባልትገል ገብተው የተነጠፉት ቡድኖች ዘመናዊ ልደቱ ክህደቶች እንጂ ለህዝብ የሚጠቅሙ አይደሉም፣ የሰይጣን ፈረሶች። አውቆ ፈረንጁ ሹም ዛሬ እርቃኑን ወጥቷል። ህዝብን መዝለፍ መያያዙም ቀቢጸ ተስፋ እንደያዘው ጠቋሚ ነው። ሰው እንዴት በወያኔው የመሃይም ሲቪል ሰርቪስ ኮሌጅ ዲግሪ ይኩራራል? ከሚለፈልፍ ጎበዝ ዝምተኛ ፈሪ ይበልጣል የተባለውን የሚያስታውሱን ሆነዋል ጉዶቹ። ለውጥ ሳይሆን ከዳሞትራ የከሸፉ ሹሞች ናቸው በአሜሪካ ድጋፍና ምርጫ ላያችን ላይ የሰፈሩብን። አምባገነኖች ህዝብን ማደናገርና በከንቱ ትዕይንት መጥመድ መለያቸው ነውና ሹሞቹ ቁም ነገሩን ትተው ባሰረሽ ምችው ስምሪቶች ሲያደናግሩን ከርመዋል። በአንድ ዓመት ምን ቁም ነገር ሰሩ? ምንም። ስለ ለውጥ አወሩ እንጂ ህዝብ የሚፈልገው ለውጥ አልመጣም። የህዝብን ውለታ የበሉ ፖለቲከኞች ትላንት ይፈቱ ብለን የጮህንላቸው ገለባዮችን በዙሪያቸው አሰልፈው የወያኔን ዘረኝነት አስቀጥለው ህዝብን በሚሊዮን አፈናቀሉ እንጂ ህዝብን ፈጁንጂ ያመጡት ያሳዩት ፋይዳ የለም። ሽንገላው ግን ደርቷል። ማጭበርበሩ በሽበሽ ነው። ሰላም ሰፈነ። ማንም በጌዲዮ አልሞተም አልተጎዳም። ለአማራው አዴፓን ሰጥተናል ደልቶታል። ጽንፈኞቹ ከኛ ጋር ግንኙነት የላቸውም። ሁሉም የፖለቲካ ፈኛ ተፈቷል። ፍትሃዊ ምርጫ ይደረጋል። የሴቶችን መብት አስከብረናል። ኢሃፓን ሳይቀር ህጋዊ ብለን አሰማርተናል። ወዘተ ወዘተ ሽምጠጣ። ያላደረጉት ውሸትና ቅጥፈት የለም። ለመሸንገል ያልጣሩት የለም። ግን እርቃናቸውን መቆማቸውን ህዝብ ዛሬ ተገንዝቧል። በርግጥም ከሃዲ ባንዳዎች በመሃሉ ሲርመሰመሱ በዝምታ ማየቱ ሲያስወቅሰው ቀጥሏል። ወግዱ ሊላቸው ሲገባ መተው ሊጨፍሩበትና ቢሮ ከፈትን ብለውም ሳይቀር ሊባርቁበት ፈቅዶላቸዋልና ባለቤቱ ያቀለለውን አሞሌ ባለዳ ይቀበለዋል። ዛሬ ሹሞቹና አጋሮቹ ያዙት ፈሊጥ ሹሙ በጽንፈኞች ተከቦ ተጨንቋል። ደጋሳ ቢሆኑ ግና ስህተቶች ፈጽሞ የዘረኞች ጫና አድቆታል የሚል ነው። ያው ስንሰማው የቆየነው ጃንሆይ ምን አጠፉ ልፈፋ ነው። ይህን ለህዝብ ሊሸጡ ተለጣፊዎቹም ከሹሙ ውጭ አማራጭ የለንም ብለው ሊያሳምኑ ምንም እየለፈፉ ናቸው። አንዳንዶቹን ይህ የተሳሳተ አቋማቸው እየከፋፈላቸው ይገኛሉ። ሹሞቹና ጽንፈኞቹ እጅና ጓንት ሆነው መገኘታቸውን የሚክድ ግን የለም። ሹሞቹ የመጡት ብሔረተኝነትና ዘረኝነትን ለማስፈን ነው። አስፈነዋልም። ህዝብ ፍጅትን ፖለቲካ ብለው ተያይዘውታል። ጸረ አማራ ጸረ ህዝብ ዘረኝነታቸው መረጃ ጠያቂ አይደለም። ሹመኞች በሞላ በየመስኩ ከአንድ ብሔር መሆናቸው ያጋጣሚ አይደለም። ይህ የሆነው ሿሚው ኦነግ ሆኖ ሳይሆን ሹሞቹ ራሳቸው ናቸው። ከተወሰዱት ዘረኛ እርምጃዎች ጀርባ ሹሞቹ አሉ። ማን ነው ባለምንጫውን አቅፎ ፎቶ ሲቀጠቀጥ የከረመው? ማን ነው አስመራ ድረስ ተጉዞና ተመሳጥሮ የኦነጉን መሪ መልሶ የኦነግን ባንዲራ በስፋት ያሰራጨው? ማን ነው የህዝብ ፍጅትን ያሰፈነው? ኦነግ የሚል መልስ ሰጥቶ ሹሞቹን ከመጲላጦስ ከደሙ ነጻ ሊያደርግ የሚሞክር የወንጀለኞቹ ተባባሪ እንጂ ሌላ አይደለም። በመከራና በጭቆና እድሜ ልኩን ያሳለፈ ህዝብ ለውጥ ቢመጣ ማየት የሚያቅተው አይደለም። ይህ ለውጥ ግን ላገዛዙና ለተባባሪዎች ለአድርባይ ምሁሮች ተለጣፊዎች ብቻ የሚከሰት የሚታይ ሆኗል። የምን ለውጥ አሳዩን እስቲ ቢል ህዝብ አይፈረድበትም። የኢትዮጵያ ህዝብም ቸኩሎ ለሁሉ ችግሮች አስቸኳይ መልስና መፍትሄ ያለ ሳይሆን ትዕግስተኛ ህዝብ ነውና የጠየቀው የለውጥ መንገድ ላይ ጉዞ እንዲጀመር ነው። የሽግግር ሂደት ጥያቄው ይዘት ትርጉሙ ይህ ነው። በአመት ውስጥ ግን ምን አየን? አስከፊው ስርዓት መቀጠሉን፣ ሚሊዮኖች ህዝብ መፈናቀላቸውን፣ ህዝብ መጨፍጨፉን፣ ጋዜጠኞች መያዛቸውን፣ የህዝብ ገንዘብ ለተፈናቀሉት ሳይሆን ለባለምንጫዎች መለገሱን፣ የፖለቲካ እስረኞች ቁጥር መጨመሩን፣ አረመኔ ፍጅቶች መካሄዳቸውን፣ ሀገር ለባዕዳን መሰጠቷን፣ በሚጠሉት ህዝብ ላይ ጸያፍ እርምጃ መውሰድ ማውሰሰዳቸውን፣ ረሃብ ስቃይ ድህነት መጨመሩን፣ 3 ሚሊዮን የሚደርስ ህዝብ መፈናቀሉንና ለስቃይ ሞት መዳረጉንና መሰል ውጪ ነፍስ ግቢ ነፍስ የስጋት ሁኔታ እንጂ ምንም ጠቃሚ ለውጥ አላየንም። በርግጥ እነሱ ሲሽቀረቀሩና ሲሸተሩ ህዝብ ራቁቱን እየሄደ ነው። ጠግበው ሆዳቸውን ሲያሹ ህዝብ እየተራበ ነው። በቤተ መንግስት ሲንደላቀቁ ህዝብ ተፈናቅሎ ዱርና መንገዳዳሪ ሆኗል። እነሱ ትላንትም ዛሬም ከወያኔ ጋር ከርመው ይኸው አልፎላቸዋል። ለህዝብ ግን የመጣ ለውጥ የለም። ይህ ነውረ ስጋው ገሃድ የሆነ አገዛዝ ይዘቱ ጸረ ህዝብ ነው። ሽንገላ የማይሸፍነው ሀቅ ይህ ነው። አፉን በከፈተ ቁጥር ራሱን የሚያስገምተው ሹም መምህራንን ሆነ የጤና ባለሙያዎቹን ቢዘልፍ ተጨባጭ ሁኔታውን ግን ሊደብቅ አልቻለም። አድማው ተስፋፍቶ ወደ ጠቅላላ የሥራ ማቆም አድማ እንዲሰፋ ህብረተሰቡን መጥራትና አመጹም እንዲጠናከር የምናሳስበው አለ ምክንያት አይደለም። የህዝብ ትግል ድል መረጋገጡ ወሳኝ ነው። መደናቀፍ የለበትም። ግና ባዕዳን ሴራ ሸርበውና አገር በቀል ከሃዲዎችን አሰልፈው የትግላችንን ድል አደናቅፈዋል። ሹሞቹ የሻጠርና ሽንፈት ምልክቶች እንጂ የለውጥ ነጸብራቆች አይደሉም። በየካቲት 66ም ቢሆን መሰል ጥያቄዎች ወሳኝና አከራካሪም ሆነው እንደነበር የምንረሳው አይደለም። ሹሞቹና የኢሃፓ ሊቀመንበርና መስራች ነበርኩ ብሎ የሚቀባጥረው የሽማግሌ ቃላት የቅጥፈት ትረካን ወደ ጎን ስናደርግ በዚያ ወቅት ልዩነትና ግብግቡ ለውጥና ስልጣንን የሚመለከተው ነበር። ያጼውን ስርዓት ለማዳን የእንዳልካቸው መኮንን የጥገና ለውጥ መንግስት ሲመሰረት ሰርቶ አደሩ ህዝብና ተራማጆቹ ትግላቸውን አፋፍመው ሊያስወግዱት ታገሉና ድልንም ሲቀዳጁ መይሶን መስራች የሆኑት ምሁሮች ደግሞ ጊዜ እንስጠው በሚል ሌላ አቋምን ይዘው ነበር። ደርግም የአብዮቱ ሞግዚት ነኝ ብሎ ሲመጣም በሂሳዊ ድጋፍ እናጅበው ብለው እነ መይሶን ሲቆሙ ኢህአፓና ሌሎቹ ደግሞ የሽግግር መንግስት ጊዜያዊ ህዝባዊ መንግስት ይመስረት በሚል ተለያይተው ቆመው ታግለዋል። መሰረታዊ ልዩነታቸው የፊደል ምርጫ ሳይሆን የመሰረታዊ መፍትሄ ፍለጋ ጉዳይ ነበር ማለት ነው። በየታሪክ ማጣፊያው ላይ በህዝባዊ ስልጣን ጥያቄ ላይ የሚወሰደው አቋም ማን ከህዝብ ጎን እንደቆመና ማን ለባለ ነፍጦችና ለሆዱ እንዳደረ የሚያሳይ ይሆናል። የትግላችን ግብና ፍላጎት ወያኔ ኢህአዴግን ማስወገድ ሆኖ ሳለ ደንቃራ የሆኑት ሹሞች ግን አገዛዙን ከነዘረኛ ቀራቅምበው ሊቀጥሉ ተሰይመው ትግላችንን አደናቅፈዋል። ስለዚህ ወደዱም ጠሉም የህዝባዊ አመጻችን ኢላማ ከመሆን ሊያመልጡ አልቻሉም። ከሹሞቹ ጫማ ስር የወደቁትንም ቡድኖች የማንነታቸውን አስቀያሚ ገጽታ አሳይተዋልና ከእንግዲህ እርባና አላቸው ብሎ የሚሰበሰብላቸው ወይም የሚደግፋቸው ሁሉ በሀገር ላይ በደልና ወንጀል ፈጻሚ ይሆናል። ውስጣዊ አይለውም ይህ ጉዳይና አቋም። የሽግግር ሂደት ይጀመር፣ ወያኔ ኢህአዴግ ይውደም፣ የዘረኞች ስርዓት ይፍረስ፣ ኢትዮጵያዊነት ያቸንፋል።
ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም። አዎ መፍትሄው ተዘጋጅቶ መጠበቅ ብቻ ነው። ራሱን ያልጠበቀ አይን እንባ አያጸዳውም። ህዝብ ለውጥ ፈልጋለው ሲል ጃኬት እንደ መለዋወጥ ያለ አድርገው አይተውት ነው መሰል አዲሱ ሹምና ጫፋሪዎቹ ደቡብ ሲሄዱ የደቡብ ህዝብ ነው ያሉትን ኮት፣ ምዕራብ ሲሄዱ የኦሮሞ ነው ያሉትን ኮት፣ ሰሜን ሲሄዱ የአማራ ነው ያሉትን ጃኖ ለብሰው የመለዋወጥን ባህሪ ሊያሳዩ ጥረዋል። እነዚህ ሰዎች ኢትዮጵያዊነት ምን ማለት እንደሆነ ይገባቸው አይደሉም። መለስ ዜናዊ ኢትዮጵያን ለማጥፋት ያቀደበትን መላ ይዘው ቀርተዋል። ቢኖር ኖሮ እሱ ራሱ ስላልሰራው ፖሊሲው ለመናገር በማይደፍርበት ሁኔታ ላይ የሚሆን ሲሆን፣ ያልገባቸው በቀመዝምሮች ባልገባቸው ጉዳይ ገብተው ሲደናበሩ ላይ ያቸው የሚያስገርሙ ናቸው። ለመሆኑ ዘረኝነት በምን መልኩ ነው ማስተካከያ የሚደረግለት? እንደዚህ አይነቱ ድርጊት ዘረኞችን ለማስደሰት የሚደረግ እንጂ የኢትዮጵያን ህዝብ አንድነት ለመጠበቅ የሚችል አይደለም። ለዘመናት የአብሮ መኖር ውጤት የሆነው ነጭ ልብስ ለመተካት የተሞከረበት በወያኔ ኢህአዴግ የተፈበረከ እንጂ ባህላዊነት የለውም። ሀቁ ከተገለጠ አብዛኛው ህዝብ በተለይ አርሶ አደሩ ልብሱ ኮት አይደለም፣ የአማራውም ሆነ የኦሮሞው ገበሬ ግፋቢ ካኪ ሱሪ በኩታ ወይም ቁምጣ በጋቢ ነው ልብሱ። በባህላት የሚጠቀመው ነጭ ልብስ ነው። ነጭ ልብስ ማለት በተነፋነፍ ሱሪና በእጀ ጠባብ ላይ ጣል በሚደረግ ነጠላ መዋብ ማለት ነው። ከዚህ በተረፈ መደበኛው ባህል ከቆዳ በተገኙ አልባሳትና በአሽንክታብ ጌጦች ራስን ማስዋብ ነው። ዘመናዊው አለባበስ ሲታወቅ ደግሞ የሱፍ ኮትና ቦላሌ ሱሪ፣ የካኪ ሶሪያን ሱሪና ኮት በአማራጭነት የቀረቡበት ነው። የኢትዮጵያ ህዝብ ክርስትናም ሆነ እስልምና ነጭ መልበስን የሚፈቅድ በመሆኑ የአለባበስ ባህሉ በአብዛኞቹ ማህበረሰቦች ማለትም በአማራው፣ በኦሮሞው፣ በጉራጌው፣ በወላይታው፣ በዶርዜ ውስጥ ነጭ ልብስም ሆነ ጋቢና ነጠላ እንደዚሁም ጃኖ የተለመደ ባህላዊ አለባበስ ነው። ይህ በወያኔና በኦነግ የዘር ፖለቲካ የተቃኘ የባህል አለባበስ ለውጥ እያንዳንዱን ማህበረሰብ በተናጠል የሚያሳይ እንጂ ኢትዮጵያዊነትን የሚተካ ወይም የሚወክል አይደለም። ምክንያቱም የሀገር ልብሱ የቆየ ባህላዊ አንድነትን የሚገልጽ ነውና፣ ምክንያቱም ሸማውን የሚሸምነው የጋሞ ህዝብ የሚለብሰው ግን ቢያንስ 4-5 ትላልቅ ቁጥር ያላቸው ማህበረሰቦች በመሆናቸው የተቀናጀ አሰራርን የተከተሉ መሆናቸው ይታያል። ይህ አለባበስ ከሃይማኖት መግለጫነት አልፎ በዓለማዊው ህይወትም ውስጥ የበዓላት ማድመቂያ ሆኖ በመስቀል በዓል፣ በዘመን መለወጫ በዓል ላይ የሚታይ ነው። ሌላ አዲስ ባህል የሚፈጠረው ለኢትዮጵያዊነት ሳይሆን ለወያኔ የክልል መታወቂያነት መሆኑ መታወቅ አለበት። ወያኔ ኢህአዴግ የማህበረሰቦችን መነጣጠል የሚፈልገው በመሆኑ ለሀገር ልብስም ሆነ ለሰንደቅ ዓላማ ደንታ የሌለው መሆኑን አሳይቷል። ስለዚህም የመለያያ ምልክቶች አድርጎ ቢጠቀም አዲስ ነገር አይደለም። ይህን አይነቱን የወያኔ ኢትዮጵያን የማፈራረስ እቅድ በኦነግ እየታገዘና በሆዳም ኢትዮጵያውያን እየተደገፈ በጋድ በማውጣት ጊዜውን እያፋጠነው ያለው አዲሱ ሹም አብይ አህመድ በለውጥና በመደመር ስም ህዝብን ማዋዛት በመቻሉ አሮጌው ወያኔ በአዲሱ ደቀ መዝሙሩ የወያኔ ካድሬ ተተክቶ ኢትዮጵያን እያጭበረበረ እንዲያፈርስ እድል ተሰጥቶታል። ለነገሩ የኢትዮጵያን ህዝብ የማታለያ የፈጠራ ስራ ቢገዛው ኖሮ የሰይጣኑ ምልክት የአንድነት አርማ ነው እያሉ ሲሉት በተታለለ ነበር። ወያኔ ኢትዮጵያን በስውር ማስጠላት አላማው በመሆኑ ማህበረሰቦች በየክልል አርማቸው እንዲወሰኑና በሰይጣን ምልክቱ ምክንያት እንዲጠሉት ለማድረግ እየሰራው ነው። የኢትዮጵያ ወጣት ከመጀመሪያው ጀምሮ በመቃወም ቢንገላታም ለወያኔ ተንኮል አልተበገረም። እስካሁንም የኢትዮጵያ ጠላቶችን ተቋቁሞ ያለው ወጣት በተለያየ ክስ ወደ ዘጠያ ሲወረወር እንደኖረ ይታወቃል። አብይ አህመድ ከዚህ የተለየ ተልእኮ እንደሌለው እያስመሰከረም ነው። ሊገል የመጣን ቢለማመጡት አይለቅም እንደተባለው ያን ሁሉ የወጣት ድጋፍ አፈር አስገብቶ የአዲስ አበባን ወጣት አስሮ አሰቃይቷል። አብይ ለማጭበርበር እችላለሁ ብሎ የሚያደርገው እንጂ ነገሩ ወንዝ ይሻገራል ብሎ የሚያስብ ከሆነ የሚታዘንለት እንጂ የሚቀየሙት አይሆንም። ገና ብዙ ብዙ ከአቁ ሩቆ ያለ ሰው ነውና ሁሉም ተደርድሮ በሰላም ያገሪቱ መጻይ እድል ይወሰን ሲባል አይ ወያኔ ብቻውን መምራት አለበት የሚል ሰው በዚህ ዘመን ሲገኝ ምን አይነት ግምት ሊሰጠው ይችላል? ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥሾች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ህዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም። የኢትዮጵያን ሞት ከማፋጠን የተላኩ መልእክተኞች ናቸው። ስለዚህ ህዝብ የተጠናከረ ትግሉን መቀጠል እንጂ በእነሱ ላይ ተማምኖ አይኑን ተጨፍኖ የሚጓዝ ከሆነ ከፊቱ የሚጠብቀው ሊወጣው የማይችልበት ገደል እንደሆነ መገንዘብ አለበት። የአብይ አሽቃባጮች ሀገር ወዳዶች ሳይሆኑ ጥቅም ፈላጊዎች ናቸው። የነ አብይ ሰወር አላማ ባንድነን መዝሙር በኢትዮጵያ መፈክር ተሸፍኖ መቅረት እንዳልቻለ ያለ ጊዜው ተሻክሎ እነ ጆዋርና እነ በቀለ ገርባ ጋድ ባውጡት የእብሪት ቃልና ድንፋታ ሊታወቅ ይችላል። ከህዝብ የቀላቀላቸው የአብይ መንግስትም ጋሻ ጃግሪ ሆኖ እየተከላከለላቸው እንደሚገኝ እየታየ ነው። ለማንኛውም ኢትዮጵያዊ ሁሉ ሰንዳ በልን ማዘሙ ወቅታዊ ነው። ድል ለኢትዮጵያ ህዝብ እንደሚሆን ትርትር የለው።
ያኔ ይወድ ማታል እንጂ ኢትዮጵያ አፈርስም። ሁኔታው እንደዚህ ከቀጠለና ከቁጥጥር ውጪ ከሆነ ኢሃዲድም እንደ ድርጅት አይቀጥልም። ኢትዮጵያ ተፈርሳለች የሚለው የሰሞኑ የናባይ ጻሃይ ጩኸት እንሰማ ወያኔዎች ምን ያህል ባዶና ግብዝ መሆናቸውን ነው የሚነግረን። በሌላ በኩል ደግሞ አያት ቅድማያቶቻችንና ያሰውልድ የተሰውላት ኢትዮጵያ ምን ያህል ጠንካራና ህያው መሆኗን ይነግረናል ማለት ነው። ወዴባ ሰወያኔ ኢትዮጵያን ይዞ ሊያሸልፍ ሲያምረው የኢትዮጵያ ህዝብ ደግሞ ሲያምር ይቅር እንጂ በኢትዮጵያ ላይ ያሰብከውና ያለምከው ነገር ሁሉ ባክኖ መቅረቱ አይቀሬ ነው እያሉ ትግሉን ቀጥሏል። ይህን ስናይና ታሪካችንን ስንመረምር የሀገራችንና የህዝባችን እጣ ፈንታ የሚለካው ጠላቶቻችን በሚያመጡት ስንት ታር ሳይሆን በየጊዜው በሚፈጠሩ የሀገራችን የቁርጥ ቀን ልጆች መሆኑን ነው። ታዲያ ዛሬ ላይ ቆመን የትግሉ ነው ህይወቴን እየዘመሩ ላመኑበት አላማ ለተሰውለትና ለተነሱለት ህዝብ ራሳቸውን ቤዛ አድርገው ላለፈው ትውልድ የኢትዮጵያ ሰማዕታት ሁሉ ልዩና ዘመን የማይሽረው ክብር አለን። ሰንደቃቸውን አንስተን ያልተቋጨውን ህዝባዊና ብሔራዊ ግዳጃችንን ለመወጣትም ቃል እንገባለን። ይሰውትም ለታላቁ አገራቸውና ህዝባቸው እንጂ እንደዛሬው በጓሮ ፖለቲካ ተለጥፈው እንደምንጫጩት ኮከበ ነጠላና አጥነደሃ ክልልን ለማቋቋም አልነበረም ሊሆንም አይችልም። በጠባቦችና ባስገንጠዎች ቅርስ መቃብር ላይም ሐውልታቸው ተሰርቶ ጎን ለጎን ከአባትና አያት አርበኞቻችን ጋር በአገር አቀፍ ደረጃ የክብር ቦታቸውን ያገኙ ዘንድ ትግላችንን ቀጥለናል። ዛሬ የናባይ ጸሐዬ ያዙኝ ልቀቁኝ የስብሰባ ጋጋታ ኢትዮጵያን ለማፍረስ የወጠኑት የጎሳ ፖለቲካ በአጭር መቀጨፍን በግልጽ የሚያሳይ ክስተት ነው ማለት ነው። አባቶቻችንም ሆኑ ያ ወርቃማ ትውልድ በተለይም ደግሞ በኢህአፓ ጥላ ስር ተሰባስቦ የተዋጋው ክፍል ለአንድ ሰንደቅ ዓላማ፣ ለአንድ ህዝብና ለአንድ አገር ተዋጉ እንጂ እንደ ወያኔ ሻቢያና መሰሎቹ ለጎጣ አልነበረም ሊሆንም አይችልም። ዛሬ እንደ ትናንትናው እሳት ለብሶ እሳት ጎርሶ ባጭር ታቆ ከወያኔ ጋር እየተፋለመ ያለው ወጣት እየደገመ ያለው የአያቶቹንና የዚያን ትውልድ ዓላማ መሆኑ መታወቅ አለበት። ሰሞኑን እየሰማን ያለነው ጩኸትም ሆነ እናባይ ጸሐዬ እያስተጋቡ ያሉት ያለቀልን ጩኸት ጥሪ የሌላ ሳይሆን በቀጣይነት እየተፋፋመ ያለው ብሔራዊ ትግል ውጤት መሆኑ መታወቅ አለበት። ዛሬ እንደ ትናንትናው ያባት አርበኞቻችንን ፈለክ ተከትሎ ወኔውን ሰንቆ ፋኖ ተሰማራ በሚል መሪ ቃል የተሰማራው ያ ትውልድ ቃል ኪዳኑን እንደገና በማደስ ትግሉን መቀጠሉን ነው የሚያሳየው። አዲሱ ትውልድም ነጻነቱን ለማስከበር ባጭር ታጥቆ ወኔውን ሰንቆ ያን ትውልድ ተቀላቅሎ ትግሉን በወያኔ ላይ በማጣጣፍ ላይ መገኘቱን ነው የሚያሳየው ማለት ነው። ያባይ ጸሐዬና ግብራበሮቹ ጩኸት በአሁኑ ጊዜ ለተነሳው ህዝባዊ አመጽ በወያኔ ጥርስ የገቡትን ግን ደግሞ ላለው ህዝባዊ አመጽ መነሳትና መቀጠል ተጠያቂ ናቸው በሚል ፈሊጥ በኃላፊነት ተጠያቂ አድርገው ሊያስወግዷቸው የሚፈልጉ ግለሰቦች እንዳሉ መገመት አያዳግትም። የችግራቹ ምንጭ እነርሱ ነበሩ በሚል ህዝብን ለመሸንገል የሚያደርጉት ከንቱ ሙከራ መሆኑን ማወቅ ያቃታቸው ራሳቸው ወያኔዎች እንጂ ታስቲው የኢትዮጵያ ህዝብ ሊሆን አይችልም። በአሁኑ ጊዜ በስብሰባ ተጠምዶ ያለው ወያኔ በጥልቀትና በሰፊው አይቶና ገምግሞ የኢትዮጵያን ችግር ሊፈታ አይችልም። መፍትሄው እጅ መስጠት እንጂ ኢትዮጵያን ለማፍረስ አይቻልም። ያ ትውልድ ላለፉት 10 አመታት እየታገለ ያለው ለራሱ ጥቅምና ዝና ሳይሆን ለሰፊው የኢትዮጵያ ህዝብ ነጻነት፣ እኩልነትና አንድነት ነው። ታሪካዊ ተልእኮውንም ለአዲሱ ትውልድ ለማረካከብ ጭምር ነው። እና አዲሱ ትውልድ ጠላትን መስክተውና ተዋግተው ስማቸውን በደም ተጻፉት ሁሉ ተከታታይ ትውልዶች የሚማረው ነፍሱን ነጻነቱንና ኢትዮጵያዊነቱን ለማስከበር ወዘራሽን ወያኔን በሚገባው ቋንቋ ማናገር ሲችል ብቻ መሆኑን ማወቅ አለበት ማለት ነው። ያ ትውልድ በተለይም ደግሞ በኢህአፓ ጥላ ስር ተሰባስቦ የታገለው ክፍል የአገሩን ዕጣ ፈንታ በጋራ ለመወሰን እንደቀደምት አባቶቹ ሁሉ ጎሳ፣ ሃይማኖትና ጾታ ሳይለየው በጋራ የሰራ ትውልድ ነው። ከሁሉም አስቀድሞ አዲሱ ትውልድ ማድረግ ያለበት አንደኛ እንደቀደምቶቹ ትውልድ በዘር በሃይማኖት ሳንለያይ በወያኔ ላይ የተባበረ ክንዱን ማሳረፍ፣ ሁለተኛ ወያኔንም በተለይም በጣት የሚቆጠሩትን የወያኔን አመራር አባላት ከሰፊው የትግራይ ህዝብ ከበርካታው ተራ አባላቱ ከመከላከያ ኃይሉ ከፖሊስ ሰራዊቱ ከጸጥታ ኃይሉና ከለጣፊ ድርጅቶች ሁሉ በስልት መነጠል መንታት፣ ሶስተኛው ከአባት አርበኞቻችን ቀጥሎ ያ ትውልድ የሰራውን ታሪክን በትግሉ እየዘከረ አገራችን ኢትዮጵያ መታደስ ሲሆን የመጨረሻው ግቡ ደግሞ የኢትዮጵያን አንድነትና ሉዓላዊነት ማስከበርና ዲሞክራሲያዊ ብሔራዊ መንግስት ማቋቋም ብሎም እኛ ከወደቅን ኢትዮጵያ ትፈርሳለች የሚለውን የናባይ ጸሐዬን ከንቱ ጩኸት በታሪክ ፊት ባዶ ማድረግ ነው። በአሁኑ የሀገራችን ተጨባጭ ሁኔታ ወያኔ ከሰፊው የኢትዮጵያ ህዝብ የተነጠለ መሆኑ በራሱ ውስጥ መከፋፈሉ፣ በሙስና መጨመላለቁ፣ በበርካታ በውጭ ሀገር በሚኖረው ኢትዮጵያውያን መጠላቱ፣ ባመጣው የዘር ፖለቲካ ራሱ መጠለፉ ሁሉ ሀቅ ነው። በርካታ የወያኔ ቢዝነሶች፣ ሸቀጦች፣ የመመላለሻ አውቶቡሶች፣ ታክሲዎች፣ ሆቴሎች፣ ምግብና መጠጥ ቤቶች ወዘተ ሁሉ በህዝብ ዘንድ በአይነ ቁራኛ እየተጠበቁ መሆናቸው የወያኔዎችን መውደቅ እየተጠባበቀ የሚገኘው ፌደራል ፖሊስ ነገ ወያኔ ወርስ ውስጥ ሲበሰው የሰከረ አሳ አመለጠፍ ለማለት የተዘጋጀ መሆኑ በኑሮ ውድነት እየተሰቃየ ያለው ህዝብም ለመጨረሻ የአመጽ ደውል እየተጠባበቀ ያለ መሆኑ እነኚህንና የመሳሰሉትን የጠላት ስስ ብልቶች ለይቶ ማወቅና ቀውሱን ማባባትና ወያኔን እርቃነ ስጋውን ማስቀረት ለነገ የማይተው ታሪካዊ ግዴታ ነው። አሁንም እንደ ቀደምቶቹ ትውልዶች አዲሱ ትውልድ ከጠባብ ብሔርተኝነትና ስንፍተኝነት አመለካከት ራሱን እያጸዳ በወርቅ በስፋት በቅርጽና ይዘቱ ሰፊና ኢትዮጵያዊ ሆኖ መቀጠል አለበት። በጎሳና በቋንቋ ርዕዮተ ዓለም ከተከተሩት የጎሳ ጭቃሽሞችና በትዕቢትና ጥላቻ ከተሞሉ ትንክተኞች በሽታ ሁሉ በትግል ራሱን ያጸዳና ብሔራዊ ጀግንነትን በተግባር ማሳየት ዛሬ ውስብስብ እየሆነ ለመጣው የኢትዮጵያ ችግር ሁሉ ተጠያቂዎቹ ደርግ ጠባብ ብሔርተኞች፣ ትንክተኞችና ሰገንጣዮች ሲሆኑ በዋናነት ግን በሁለቱም አገዛዞች ውስጥ አጀንዳና ፖሊሲ በመቅረጽ ያገለገሉና እያገለገሉ ያሉት አድርባይ መሆራን ሁሉ መነጠልና ጥግ ማስያዝ አንዱና ዋናው ስልት መሆኑንም ማወቅ የግድ ነው። አሁንም ማገራችን ኢትዮጵያ ተገባችበት ችግር ልትወጣና ሁለንተናዊ መፍትሄ አግኝታ የጋራ ቤታችን ሆና ልትቀጥል የምትችለው የተጣማጅ አርበኞች አባቶቻችንና የዚያ ታላቅ ባለራይ ትውልድ የጀመረው ጉዞ በድል ሲጠናቀቅ ብቻ ነው። በውይይትና በመቻቻል መፍታት ያለበት ልዩነት ካለም ልዩነቱ ከአገር አንድነት ብሔራዊ ጥቅምና ፍላጎት ብሎም ከህዝቡ አንድነትና ሉዓላዊነት በመለስ ባሉት ቅራኔዎች ዙሪያ መሆን አለበት ማለት ነው። ያለ ትርጥር ወጣቱን እሳት ለብሶ እሳት ጎርሶ በተነሳ ማግስት ወያኔዎችና ተባባሪዎቻቸው የውሃ ሽታ መሆናቸው አይቀሬ ነው። አው አሁንም ወጣቱ እንደቀደም ዳርበኛ አባቶቹ አያትና ቅድማያቶቹ ሁሉ ለነጻነቱና ብሔራዊ አንድነቱ ሲል ራሱን መስዋዕት አድርጎ ምሽግ ተራምዶ በሞት ጥላ ስር ተጋርዶ ገድልን ሰርቶ አደርባዮችንና ባንዳ ካድሬዎችን ማሳፈር የሚችልበት ቀን ሩቅ አይደለም። አዲሱ ትውልድ አሁንም ትግሉን ላለፉት 40 አመታት ካስቀጠለው ትውልድ ጋር በመሆን ህዝቡን መቀስቀስ፣ ማንቃት፣ ማደራጀትና ማስታጠቅ ብሎም ትግሉን በግንባር ቀደምትነት ለመምራት መዘጋጀትና ታሪካዊ ግዴታውን ለመወጣት ዝግጁ መሆን አለበት። ቀጥሎም ቅጥረኛና አድርባይ ምሁራንን ወፍዘራሽ ካድሬዎችንና ሰላዮቻቸውን ሁሉ ከህዝብ መነጠልና ወያኔን ደመተል በማድረግ ፍቱን የትግል ዘዴ መሆኑን መገንዘብና መተግበር አለበት። ከወያኔ አቅጣጫ የሚመጡ አዘናጊና አፍራሽ ፕሮፓጋንዳና ቀስቀሳዎችንም በተጨባጭ እያከሸፈ ወያኔ በድን ቆሙን ማስቀረት ይቻላል። ጎርፍ ሲወስድ እያሳሳቀ ነው እንዲሉ ዛሬ ወያኔዎች እነከሌን ያዝን እነንቶኒን ማረክን በሚል ሲቃ ተውጠው ቢቃሹም ዋናውን ዋናው ትግል ግን ውስጥ ውስጡን እየጋመ የቀጠለው ህዝባዊ ትግል መሆኑን ወጣቱ ማመንና ማፋፋም አለበት ማለት ነው። ይህ በዚያ ትውልድ ፈርጦች መሪነት በወጣቱ አጋርነትና በሰፊው ህዝብ ተባባሪነት ግፊት ለወያኔ የግርሳት ሆኖ የቀጠለው ብሔራዊ ትግል የመጨረሻ ግቡ ወያኔና ስርዓቱን መንግሎ መጣል ነው። በዚህም ለማፈን ሲሞክሩ በዚያ እየፈነዳና እየተቀጣጠለ የቀጠለው ህዝባዊ ማዕበልም ወያኔዎችንና ግብራበሮቹን በቁማቸው ለብልቦ እስከሚጨርሳቸው ድረስ ብዙ ህይወት ሊያጠፉ የሚችሉ መሆናቸውን ማወቅና መቀበል ይኖርብናል ማለት ነው። ህልም ተፈርቶ ሳይተኛ አይታደርምና ነጻነትን ፈልጎ መስዋዕትነትን መሸሽ ደግሞ ከቶ የሚታሰብ ሊሆን አይችልም። ዛሬም እንደገና ወጣቱ አፍላ ጉልበቱን ለጋ ህይወቱን ለእናት ሀገሩ ለነጻነቱ ለህዝባዊ አንድነትና ሉዓላዊነት ሲል መስዋዕትነትን መክፈሉ ታሪካዊና ብሔራዊ ግዴታው መሆኑን መቀበል አለበት። ወያኔ ይፈርሳታል እንጂ ኢትዮጵያ አትፈርስም። We'll be right back.
የተጀመረን ግዳጅ ከግብ ማድረስ ያስፈልጋል የግድ ነው ማለት እንችላለን ወያኔን ከነብር ማመሳሰሉ ቢያመንም የነብርን ጭራ አይዙ ከያዙም አይለቁ ነው ጾም ጀምሮ መተው ጣጣ አለውም ይባላል ትግሉ ተወሳስቦና ረጅም ሆኖ ቢገኝም የተነሳንበት ዓላማ ከግብ እስካልደረሰ እስከ መጨረሻው ቀጣይ ትውልድንም ቢጠይቅም መሄድ መገባደድ ያለበት ነው። ዛሬ ዘመን ተቀይሮ ሳይታገልጣይ ሳይተኩስ ገዳይ በስቷል። እኛም እናቀው ትግል ግን እልህ አስጨራሽ መስዋዕት ጠያቂ ረጅምና መራራም በመሆኑ እስከ መጨረሻው ቆርጦ መቀጠል አምሮ መግፋትን ልናመልጠው አልቻልንም። ቃል ኪዳን ማፍረስ ደግሞ አማራጭ ሆኖ አልተገኘም። ቃል ክብር ነው ይላል መጽሐፉ በየማጠፊያው ከታጠፈ የሚሆን አይደለም
ለትግልስን ነሳ የገባነው ቃል ኪዳን የህዝብን ፍላጎት ለማሟላት ነውና ያ ሳይሆን ትግል ማቆም የሚታሰበን አይደለም። በትግል መስክ ጥላቸው አርፎ የማያውቅ ግን ከወደፊቱና ዘልፊያው ማደርሶብን ባዮች ብዙ እንደተቹን እንደወረፉን ሁሉም ያውቃል። ከንቱ ልፋት ያዝነውን መርሃ ግብር በየጊዜው ማሻሻያ ብናደርግበትም በዋና ይዘቱ ግን ያልተቀየረው መፈክሮቻችን ስላልተሟሉ ነው። ዴሞክራሲ መብት ለሰርቶ አደሩ፣ መሬት ለራሹ፣ ሉዓላዊነት ለሀገራችን ወዘተ እስካሁን ተሟልተው በጎ ምላሽ ማግኝተው አያውቁም። ዛሬ ለምን አይቀይሩም የሚሉን ትግሉና ቃላቸውን ክደው ላስመሳይ ሁሉ ድጋፍ ሊሰጡ ስለተነሱ ለምን በዚህ አድርባይነት አያጅቡንም ነው ጫጫታው። በወያኔ ላይ የተካሄደው አመፅ ከግቡ አልደረሰምና መቀጠል አለበት። ህዝብ የፈለገውን ለውጥ አላገኘም። ትግሉን በመሃል ማጅራት መጥቶ ሊያስቆመው የተነሳው ወያኔ በዚህ በዚያ ተንኮል ሲጠቀም ሰለባ ሆኖ ትግሉን አቋርጦ መገኘት ስህተት ብቻ ሳይሆን ወንጀልም ሊባል የሚችል ጥፋት ነው። በጉዳዩ ላይ ተመላልሰንበታልና ሀተታ ማብዛቱ አስፈላጊ አልሆነም። ደርግን 17 ዓመታት ታግሎ ይህ ነው የማይባል ከፍተኛ መስዋዕትነትን ከፍሎ በጽናት ጸረ ወያኔውን ትግል ሲያያዘው ዛሬ ወያኔ ደጋፊ ሆነው መጮሁን የተያያዙት ማፈሪያ ምሁሮች ስልጡን ፖለቲካ አይችሉበትም አያውቁበትም ብለው ነበር። የኢትዮጵያን ታሪክ ሁሉ የከሸፈነው ባይ ያገርና የአማራውም በተለይ ጠራፍ ሊባል የሚገባው ማዛውን በወያኔ ላይ ብረት ማንሳት መላ ማጣትና የሚወገዝ ነው ብሎ ነበር። ስልጡን አሉን መላ የሰጡን አማራጭ እጅ ሰጥቶ ለገዢዎች መጎንበስ በመሆኑ አልተቀበልነውም። መርሃ ግብራችንን አንቦ አለቦታው የተፈረ ነው የሚለን እስካሁን አላገኘንም ብንል ማጋነን አይሆንም። ወቅታዊ ነው አቋማችን። አዲሱን ሹም የማንደግፈው ቢከፍቱት ያው የሆነ ሁኔታ ስላጋጠመንና መጠርጠር ሲያንሰን ነው ስላልንም ነው። 28 ዓመታት እኮ ከተጨባጭ ሁኔታ ርቀን ደልቶን የኖርን ሳንሆን ከገፈቱ ቀማሽ ህዝባችን ጎን ሆነን መከራ የተቀበልን ጓዶቻችንን ለመስዋዕትነት የገበርን መከራም ያየን በመሆናችን ነው። ከደላቸው ምሁሮች በጣም በጣም በተለየ ማለትም ነው። የተጀመረ ትግልን ማቋረጥ ኃጢአት ነው፣ ሐራም። ህዝብን መካድ ነው፣ ኢትዮጵያንም ማሳዘን ነው። ከያዙ አይለቁ ነው የኢትዮጵያ ህዝብ መለያ። እንኳን ከንቱ ዘረኞችን ፈረንጅ ፋሽስቶችን በቆራጥነት የተዋጋው ህዝባችን ታሪክ አልተረሳም። ትግል ጊዜ ጠያቂ ነውና ብዙዎች ድልን የሚያገኙት ለአመታት ታግለው ነው። የደቡብ አፍሪካው ብሔራዊ ፓርቲ በ1912 ተመስርቶ ለድል የበቃው በ1975 ዓ.ም በፈረንጆች አቆጣጠር ነው። ድርጅቶችና ፓርቲዎች በበጎ እስከተሰለፉ ድረስ ጽናታቸው ይደነቃል፣ ተመክሯቸው ይከበራል እንጂ ተጻራሪው አይሆንም። የየድርጅቱን አቋም ገምጋሚና ፈራሽ ደግሞ ህዝብ እንጂ ጠራቶቹ ሊሆኑ አይችሉም፣ ተቀባይነትን አያገኙም ማለት ነው። የካቲት 66 አብዮት ጊዜ የተነሱ መሰረታዊ ጥያቄዎች መፈክሮች አሁንም ምላሽ ጠያቂ ናቸው። ህዝባችን ዴሞክራሲያዊ ሽግግር አለ እንጂ ወያኔ ጉልቻ ይቀያይርልን ሲል አልተደመጠም። ወያኔ ምላሽ የሰጠው ለራሱ ነው። ውድቀቱን ለማስወገድ ነው እርምጃ የወሰደው። የህዝብን ፍላጎት ግን አላሟላም። ያለው ችግርና ቀውስ መብት ረገጣውና ግፉ ጨመረ እንጂ አልቀነሰም። የህዝብ ዋና ጥያቄ ላልሆነው ሁሉ ምላሽ የሰጡ ለማስመሰል ወደ ግራ ቀኙ መጓዝ ማንንም ሊያደናግር የሚገባው ባልሆነ ነበር። ስልጡኖቹና ሆዳም ምሁራን ባይኖሩ ኖሮ ትግል ቢቀጥልም ወገን እየተጠቃ ዝምታ መስፈኑንም መካድ የምንችለው አይደለም። ወያኔ ራሱን ከጥፋት የሚያድን ባይሆንም ግን የተወሰነ ጊዜን መግዛቱ ግን የሚካድ አይደለም። የትግሉ ይቀጥል ጥሪያችን የያዝነውን የነብር ጭራ እንዳንለቅ ለማለትም ነው። በወያኔ ድለላ ከትግሉ ሸብረክ ሸብረክን የጀመሩት ድሮም ከትግሉ ማንደባለቃቸው ብንል ተገቢ ነው። አስመሳዮችና ድርባዮች በሚገባ ተጋልጠዋል። ወደ አዲስ አበባ በረው ከወያኔ ጫማ ስር ሊወድቁ የቋመጡትንም ካላወቅናቸው ዛሬ ለይተናቸዋል።
ስንት ደም የፈሰሰለትን አሁንም የሚፈስለት ግንጣትን መዳፈን መቆም የለበትም። ቅስፈት እንዳያጠቃል ማለት ነው። ለነገሩ ጓደኞችን ንገረኝና ማንነትን እነግርሃለሁ የሚል አባባል አለ። ዛሬ ወያኔን በተንኮሉና ማወናበዱ የሚደግፉት እነማን እንደሆኑ ካየን ግም ለግም አብርሃዝ ግም ይሆንብናል። ሆዳሞችና ድርባዮች፣ ወኔቢስ ምሁሮች፣ የታወቁ ጠባቦችና እርጉም ባንዳዎች እየሰጡት ያለው ድጋፍ ከሚጠብቀው ውድቀት የሚያስመልጠው ባይሆንም ትግልን መጉዳቱ ግን ይኸው እየታየ ነው። ለዚህ ነው በቁርጠኛነት ደረጃ ወያኔንም ደጋፊዎቹንም መታገል ያለብን። ትግላችንን መቀጠል፣ አንድነታችንን ማጥበቅ ያለብን። ይህን አቋም መያዝ አለመሰልጠን ከሆነ የሰዎቹ ስልጣኔ ባፍንጫችን ይውጣ እንላለን። ለሆድ ማደርና አገርን መካድ ብልህነት ከሆነ መሀይም መሆንን እንመርጣለን። የፈረንጅ የትምህርት ታፔላ አዋቂና ከሌሎች በበለጠ ኢትዮጵያዊ የሚያደርግ አይደለም። እነ ዘርዓ ያዕቆብና ያሬድ አይነት ታላላቅ ሰዎች የነበሩን ነውና የጀግና መትረፍረፍ የታየብን ህዝብ ነበርንና ማንነታችንን ባዕድ አይመትረውም አይወስነውም። በተጨባጭ ዛሬ ያዝነው አቋም ህዝባዊና ኢትዮጵያዊ ነው ወይ ነው ዋናው ጥያቄ። ኢትዮጵያዊነትን ስንገልጸው ለህዝብና ለኢትዮጵያ የሚበጅ አቋምን ከመያዝ ጋር እናያይዘዋለን። አይነጋ መስሏት አቋም መያዝን፣ ሁኔታው ጠጠር ሲል መካድን፣ ለጠላት መጎንበስን አይመለከትም። በተያዘ መቀጠልን የግድ ነው የምንለው። ሌላኛው አማራጭ አድርባዮቹ የሚሰብኩት እጅ መስጠትና ለጠላት መጎንበስ ስለሆነ ነው። ጠቃሚ አማራጭን እምቢ የሚል ህዝብ የለም። ደግሞ ድሉን የተቀማ ህዝብ ደግሞ ጠርጣራ መሆን ሲያንሰው ነው። ካልታዘልኩ አላምንም እንዳለችው ሙሽሪት ቢሆንም ማንም ሊፈርድበት አይችልም። ዴሞክራሲ አመጣንልህ ያሉ ሁሉም አምባገነኖች ሲሆኑ በተጨባጭ በስቃይ አይቷል። እኩልነት አመጣንልህ ያሉት በላዩ ላይ በግፍ ሲሰፍሩበትና በህዝብ ላይም ባስከፊ ሁኔታ ሲዘምቱ አይቷቸዋል። ሁሉም ውሸት፣ ሁሉም ያሰት ማንዴላ። መጭበርበሩ በቃ ማለትም ከተገቢም ተገቢ ነው። ሊሆን የማይችለው ይሆናል ብሎ መመኘቱም ስህተት ነው። ራስን ማታለል፣ ምኞትን ለሐቁ መተካት የሚያዋጣ ደመሆኑን ከተማርንም ጊዜ አልፏልና መወናበዱ የሚፈቀድልን አይሆንም። በቆራጥነት ጸረ ወያኔውን ትግል መቀጠል ግዳጃችን ነው። እየወደቀ ያለው ዜጋችን የሚጠይቀንም ይህንን ነው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ሞት ለወያኔ!
በጣም ያኮራኛል ኢትዮጵያዊነት፣ የሀገሬ ፍቅር ጠልቆ በስሜት አንቺ ነፃነቶ የታሪክ አድማ ባለም ተሰራጭቶ ዝማሽ የተሰማ ባየር ሰንጣፈ ወቦች ዲዛ